ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም በዶክተር ሃራልድ ናይስትሮም የተደረሰውን የተደበቀው ማስታወሻ መጽሐፍ ትረካ ክፍል 10 ራስ ሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
በየቦታው የሚካሄዱ የህዝብና የተማሪዎች የተቃውሞ እንቅስቃሴ እየቀጠለ መሆኑን ከየአካባቢው የሚደርሱ ዘገባዎች ይገልጻሉ። የመቱ ዩኒቨርሲቲ ተማሪዎች ለአምስት ቀናት ያህል ከዩኒቨርሲቲው አስተዳዳሪዎች ጋር ያደረጉት ውይይት ፍሬ ባለመስጠቱ በጸጥታ ስጋት ምክንያት ተማሪዎቹ ቅጥር ግቢውን ለቀው መውጣታቸውና የአጋዚ ጦር አባላት ወደ ዩኒቨርሲቲ የገቡ መሆናቸው ተነግሯል። የአጋዚውን ጦር ወደ ዩኒቨርሲቲ የጠራው በወያኔ የተሾመው የዩኒቨርሲቲ አስተዳዳሪ ከፍተኛ ተቃውሞ እየደረሰበት ሲሆን ከቦታው እንዲነሳ ጥሪ እየተደረገ ነው። በተያያዘ ዜና የአምቦ ዩኒቨርሲቲ ተማሪዎችም የአጋዚ ጦር ከዩኒቨርሲቲው ቅጥር ግቢ እንዲወጣ ተደጋጋሚ የሆኑ ጥያቄዎች እያቀረቡ መሆናቸው ሲታወቅ በዛሬው ዕለት ግጭት መፈጠሩ ተሰምቷል። በግጭቱ ምን ያህል ጉዳት እንደደረሰ ይህ ዜና እስከተጠናቀረበት ድረስ የተገኘ መረጃ የለም። ቡሌ ሆራ በሚገኘው ዩኒቨርሲቲ የሚማሩ ተማሪዎች ሰኞ ዕለት የተቃውሞ ሰልፍ ሲያካሂዱ መዋላቸው የታወቀ ሲሆን የሐረማያ ዩኒቨርሲቲ ተማሪዎችም ትምህርት አቁመዋል። በአማራው አካባቢ በደብረ ብርሃን ከተማ ካለፈው ሰኔ ጀምሮ ባልታወቁ ሰዎች ግለሰቦች እየተገደሉ በመሆናቸው በከተማው የአመጽ እንቅስቃሴ ሊፈጠር ይችላል የሚል ስጋት አለ። የህዝብ የተቃውሞ እንቅስቃሴ ይፈጠራል የሚል ስጋት የገባው የወያኔው የአማራው ክልል ፕሬዝዳንት ተብየው የከተማውን ህዝብ ሰብስቦ ያስጠነቀቀ መሆኑ ለማወቅ ተችሏል። ራሱን የቅማንት የማንነት ራስ አስተዳደር ኮሚቴ ብሎ የሚንቀሳቀሰው ቡድን በጎንደር ክፍለ ሀገር በአይከል ከተማ ለማካሄድ አቅዶት የነበረው ስብሰባ በጸጥታ ችግር ምክንያት የተቋረጠ መሆኑ ታውቋል። ስብሰባውን እንዳይካሄድ የከለከለው የከተማው አስተዳዳሪ ሲሆን ከፍተኛ የህዝብ አመጽ ሊነሳ እንደሚችል አስቀድሞ በማወቁ ነው ተብሏል። የወያኔ አገዛዝ ቅማንት አማራ በማለት በህዝቡ ውስጥ ልዩነት ግጭት እንዲፈጠር የጠነሰሰው ደባና ሴራ በህዝብ ተቃውሞ እንቅስቃሴ እስካሁን ያልተሳካለት ሲሆን አሁንም ተንኮል መስራቱን የቀጠለበት መሆኑን ከአካባቢዎች የሚደርሱ ዜናዎች ይጠቁማሉ። ፍሪደም ሃውስ የተባለው ተቋም በቅርቡ ባወጣው ዘገባ በዓለም ካሉ ሀገሮች መካከል ቻይና፣ ሶሪያ፣ ኢትዮጵያ በኢንተርኔት ነጻነት የመጨረሻዎቹ 3 ሀገሮች መሆናቸውን ገልጿል። ኢትዮጵያ የኢንተርኔት ነጻነት በየጊዜው በፍጥነት እያሽቆለቆለ ከመጣባቸው ሀገሮች መካከል አንዷ ተደርጋ ስትመደብ ኢንተርኔት የመጠቀምን ሁኔታ ከባድ በማድረግ በኢንተርኔት የሚሰራጩትን በመገደብና የተጠቃሚውን መብት በመጋፋት በኩል የወያኔ አገዛዝ ነጻነትን የገደበ መሆኑ ተጋልጧል። በሌላ በኩል ኢትዮ ቴሌኮም የተባለው የወያኔ ሞኖፖል ተቋም ለ54 ሚሊዮን ህዝብ የሞባይል አገልግሎት በማቅረብ ከአፍሪካ አንደኛ ነኝ በማለት ራሱን በማዳነቅ ያወጣው መግለጫ ለትዝብት የዳረገውና በርካታ ወገኖችን ያሳቀ መሆኑ ተነግሯል። በአዲስ አበባ ሲሚንቶ እጥረት ምክንያት የበርካታ ህንጻዎች ግንባታ የቆመ መሆኑን የወያኔ መገናኛ ብዙሃን አምኖ የዘገቡ መሆኑ ታውቋል። ስራ ካቆሙት ግንባታዎች ውስጥ ከፊሎቹ 20/80 የሚባሉት የጋራ መኖሪያ ቤቶች ህንጻዎች ሲሆኑ ብዙዎች ከአራት ዓመት በላይ ስራቸውን ያቆሙ መሆኑ ተነግሯል። ብዙዎቹ የግንባታው ተቋራጮች ሰራተኞቻቸውን ማባረራቸው ሲገለጽ በስራ ላይ የዋሉትም ደሞዝ ሳይከፈላቸው እየተሰቃዩ መሆኑ ተገልጿል። በዛሬው ቀን የፌዴራል ከፍተኛ ፍርድ ቤት ንግስት ይርጋና ከተሷ ጋር የተከሰሱት ዜጎች በአቃቤ ህግ የቀረበውን የአሸባሪነት ክስ እንዲከላከሉ የወሰነ መሆኑ ታውቋል። እነ ንግስት ይርጋ ተይዘው የታሰሩት ባለፈው አመት መስከረምና ጥቅምት ወር ውስጥ ሲሆን ከአንድ አመት በላይ ያለ ፍርድ ሲማቅቁ ቆይተዋል። አቃቤ ህጉ ንግስት ይርጋን አሰቃይቶ በመርመር አገኘሁት ከሚለው መረጃ ውጪ ሌላ ማስረጃ ያላቀረበ መሆኑም ታውቋል።
ዛሬ ከመቼውም በላይ የኢትዮጵያ ህዝብ ሶት ፈልቶ እየተንተከተከ ባለበት ኢትዮጵያውያን ያላቸውን ጸረ ወያኔ አቋም በየቦታው ያስተጋቡ ይገኛሉ። ለዚህም ማሳያ ይሆን ዘንድ ባለፈው ሳምንት በጨረሻ እሁድ በአዲስ አበባ አንድ ብሶት ያንገሸገሸው ኢትዮጵያዊ መምህር ትክክለኛውን የኢትዮጵያ ሰንደቅ ዓላማ በማንገብ በስቴዲየም መብራት ምሰሶ ጫፍ ላይ ወጥቶ ሰንደቁን በማርገብገብ ኢትዮጵያዊነቱን አድምቆ ውሏል። በዚህም የነደደው የወያኔ አገዛዝ መምህሩን በግድ በማውረድ ለእስር መዳረጉ ይታወሳል። ይህ በዚህ እንዳለ በዋሽንግተን ዲሲ የሚገኙ ኢትዮጵያውያን በዲሲ ግብረሃል አማካይነት በጠሩት የተቃውሞ ሰልፍ ዋሽንግተን ዲሲ የወያኔ ኤምባሲን በተከፈተበት ጠባብ በር ገብተው ኤምባሲውን የኢትዮጵያ ሰንደቅ ዓላማ በማውለብለብ ለተወሰነ ጊዜ በቁጥጥር ስር አውለውታል። መረጃዎች እንደሚያመለክቱት በዚህም ሰበብ የተነሳ ሰራተኞቹ የወያኔ ሰራተኞች ፖሊስ በመጥራት ሰልፈኛውን ከግቢው ሊያስወጡ ቢችሉም በዚሁ ሰበብ ሁለት ኢትዮጵያውያን በማሳሰር ለፍርድ ያቀረቡ ቢሆንም ክሱ ውድቅ ተደርጓል። ይህ እንቅስቃሴ በዓለም ዙሪያ እንዲከታተል መልእክትም ተላልፏል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ጉዳይ ማስተባበሪያ ቢሮ ባወጣው መግለጫ በደቡብ ኢትዮጵያ ወያኔ በቆሰቆሰው የጎሳ ግጭት ምክንያት ከቤት ንብረታቸው የተፈናቀሉት ኢትዮጵያውያን ለመርዳት እየተደረገ ያለው ጥረት እየቀጠለ ያለ ቢሆንም የተፈናቀለው ወገን ፍላጎት ማሟላት ግን ያልተቻለ መሆኑን ይፋ አድርጓል። እስከ ጥቅምት 20 ቀን ባሉት ቀናት በኦሮሞና በሶማሊያ አካባቢዎች ከ8000 በላይ የሆኑ መጠለያዎችና ምግብ ነክ ያልሆኑ ቁሳቁሶች መታደላቸውንና ከ80 በላይ የሆኑ ጊዜያዊ ተዘዋዋሪ ክሊኒኮች መሰራታቸው እንዲሁም ለምግብና ለአልቢ ምግብ እርዳታ ከ47 ሚሊዮን ብር በላይ መመደቡን ዘግቦ ሙሉ በሙሉ የተረጂውን ፍላጎት ማሟላት ያልተቻለ መሆኑን ገልጿል። ሰኞ ህዳር 4 ቀን የዚምባብዌው የመከላከያ ሰራዊት ዋና አዛዥ በሙጋቤ ግንባር ቀደምትነት የገዢው ፓርቲ ያካሄደ ያለውን የማባረር እንቅስቃሴ የሚቃወሙ መሆናቸውን ገልጸዋል። ዋና አዛዡ ሰኞ ዕለት ይፋ ባደረጉት የጽሑፍ መግለጫ ፓርቲው በ1960ዎቹ ዓመታት ዚምባብዌን ነጻ ለማውጣት የታገሉ መሪዎችን ማባረሩን የሚቃወሙ መሆናቸውን ገልጸው እርምጃው አለመረጋጋትን፣ ፍርሃትንና ተስፋ መቁረጥን አስከትሏል ብለዋል። በቅርቡ ምክትል ፕሬዝዳንቱን ጨምሮ በነጻነት ትግል ላይ የተሳተፉ ባለውለታዎች መባረራቸው በጣም ያሳስበናል ካሉ በኋላ አብዮታችንን ለማስከበር ወታደሩ ማናቸውንም እርምጃ ለመውሰድ ወደ ኋላ አይልም የሚል መግለጫ ሰጥተዋል። ከጥቂት ቀናት በፊት ከስልጣን የተባረሩትና ወደ ውጭ ሀገር የተሰደዱት ምክትል ፕሬዝዳንት በሰራዊት ውስጥ ከፍተኛ ተቀባይነትና ተወዳጅነት ያላቸው መሆኑ ቢታወቅም የወታደሩ ተቋም እንዲህ አይነት ማስጠንቀቂያ ሲሰጥ የመጀመሪያው ነው ተብሏል። ሙጋቤ ምክትል ፕሬዝዳንቱን ከስልጣን ያነሱት ባለቤታቸው በቀላሉ እንዲተኳቸው ለማድረግ ነው የሚል ጥርጣሬ ከፍተኛ ነው። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Come on. ጊዜ ማራቶን ጊዜ አዲስ መስአዩ በሰው ያላግጣል በሰኞ ማክሰኞ ባንድና በሁለት እየተጠቀሰ ይከንፋል ይነግዳል ዝናብን ካልጣለ ገላን ካላራሰ ንፋስ ህይወት ሊሰጥ ባግባብ ካልነፈሰ ፀሐይ ግር ብሎ ራስ ካልጠበሰ ትላንትና ዛሬ ሰኞና ማክሰኞ ክረምትና በጋም ለዩም ያደርጋቸው ምንም ነገር የለም ትላንትን ለማወቅ ነገን ለመተንበይ የሚጨበጥ ነገር ያሻል የሚታይ ምስክር የሚሆን ቆሞ በዛሬ ላይ እንደው በጭፍኑ በጊዜ ማመኑ ከንቱ ጉምባ ጠጣ እንባን ያልቋጠረ ደረቅ አይን ያሳጣ እናም ጊዜ ያልፋል እስከልፍም ያልፋል ሰዓታት በቀናት ቀናት በሳምንታት ሳምንታት በወራት ተደማምረው ታይተው ተብለው አመታት ወቅት ተሰኝተው ተቆጥረው በልኩ ወዘአልቦ ፋይዳ እየተደመሩ እየተተካኩ ድግግሞሽ ወተስቦ በሂደት ብሶትን ምሬትን ተቀምጦ ማየት ቋሚም ተቀማጭም እኩል ሰው ተብሎ ይታለፋል ህይወት ባምሮ ተመርቀኖ በተስፋታሉ ቀዳዳ ማድጋን ባናት እየሞሉ ከስር ውሃው ጎሎ ትላንትና ሄዶ ዛሬም ተሰናብቶ ለነገ ማንጋጥ አዲስ ተስፋ አምጥቶ ኩነኔን ለዛሬ ወቀሳን ለአምና ሸልሞና ትቶ እንዴ ነው ነገሩ ሁሉንም በወቅቱ ካላሰማመሩ እናና ሰላምን ቀድመው ካላብጁ ዘመን ታላፊ ነው ባምርት ሲያንጎላጁ ለዚች ምስኪን ዓለም ለዚህ ብኩን ህይወት መላ ካላብጁ ስራንም ትግለንም ባን ካላቀናጁ ይቆጫል በኋላ በገላ ሳረጁ ገዳይን ከጫንቃ በንኮኮ አስቀምጦ ለመግደል መጓጓት የሚያምኑት ስካር በከመፈር የሳሙ በጣት ማዋጀር ለዘላቂ ሰላም ለዘላቂ እድገት ትግል መፍትሄ ነው ለሙሉ ጤንነት ላጠቃላይ ገላ ከራስ እስከ ጸጉር አንዱም ሳይዘለል እስከ እግር ጥፍር ጊዜ ማራቶኑን ሳያቆም ሩጫ ወደፊት ብቻ ነው መለስ ቀለስ አይኖር መካደም በበርጫ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ ሁለተኛ እትም ጥቅምት 2007 ዓመተ ምህረት ክፍል 10 በመሃሉ ጣሊያኖቹ በዘንባባ ዛፎች ውስጥ በወንዙ አካባቢ የኛ ግንባር ጦር ተደብቆ ባለበት ቦታ እንቅስቃሴ ያዩ ይመስላሉ። ሁሉም ታንኮች አውቶማቲክ መሳሪያቸውን መተኮስ ጀመሩ። ወደ 40 የሚሆን ፈጣን ሩምታ ተኩስ እኛ ወዳለንበት ጋራ ዳገት ተተኮሰ። ማዕበሉ ጀመረ። ገና ቃልሳን ተነፈስ ከኛ መጠለያ ፊት ለፊት ብዛት ያለው ፍንዳታ ጀመረ። የሚያስነሳው ጠጠርና ዋራም እንደ ዝናብ ላያችን ላይ ይወርድ ጀመር። ቡም ቡም ከኛ መድፎች የመጣ ድምጽ ነበር። ሁለቱ በደንብ የተነጣጠሩ ተኩሶች ስለነበሩ እያንዳንዳቸው ታንክ ሰባበሩ። ቀጥሎም ፈጠን ያለ አጸፋ አጠገብ በነበሩ 10 ቦታዎች ተሰማ። በሚያስፈራ ጩኸት በመቶዎች የሚቆጠሩ የፊታራሪ ተሻገር ሰዎች አዲስ በተከፈተላቸው በታንኮች መሃል ባለ ክፍተት እየሾለኩ ወደ ሜዳው መገስገስ ጀመሩ። የመጀመሪያውን የጣሊያን ወታደሮች የቀበሮ ጉድጓድ ደርምሰው ወደሚቀጥለው ጥቃቱን ቀጠሉ። እዚህ ቦታ ሲደርሱ ግን ለመጀመሪያ ጊዜ ከጅ ቦምብ ጋር ትውውቅ ጀመሩ። አይናቸው ላይ አንድ ነገር ቀይ ብልጭታ ሲበራዩ ጆሮም የሚያደነቁር ነበር። ጥቂት ጓዶቻቸው ወደ ላይ ወደ ሰማይ ተወርወረው ሆዳቸው ተበትኖ ወደ መሬት ይዘረገፉ ነበር። አይ ይህ የሰይጣን ሥራ መሆን አለበት። በሰው እጅ የተሰራ ነገር ሊሆን አይችልም። ታዲያ ማን ነው ይህን የሚቋቋመው? የጠላት ጥይትና መድፍ ከኋላቸው እየተከተላቸው በፍርሃት ወደ ኋላ አፈገፈጉ። ቁጥራቸው በግማሽ ተቀንሶ ተመልሰው የመጀመሪያ ቦታቸው ወደ ነበረው ጫካ ገቡ። ውጊያው አሁን በመላው ግንባር በኩል መካሄድ ጀምሯል። ወደ 10,000 ከሚሆኑት ጠመንጃዎች የሚመጣው የተኩስ ድምጽ በተመሳሳይ ፍጥነት የማያቋርጥ ጉርምርምታን ያሰማ ነበር። ጩኸትና የጥይት እርሳሶች ፉጨት ከጠላት በሚተኮሱ ከባድ መሳሪያ ፍንዳታዎች ድምጽ አየሩን ሞላው። በእያንዳንዱ ወደኛ አቅጣጫ በሚመጣው ከባድ መሳሪያ እርሳስና ፍንጣሪ በደመነፍስ ከመቅጽበት መሬት ላይ እወድቅና እንደገና ደግሞ ዘልዬ ቆማለሁ። አሰቃቂ ድራማው የሚስብ ነገር ስላለው ከማየት አልተቆጠብኩም። ከወንዙ ማዶ ባለው ሜዳ ላይ አንድ ባንድ እያለ የከባድ መሳሪያ ጥይት ይወርድና እየፈነዳ ትልቅ ጉድጓድ ይምስ ነበር። አሁንም ካፈርና ከድንጋይ ፍንጣሪዎች ጋር ሰው ወደ ላይ ሲጎና አያለው። ብዙ በቅሎዎች የታሰሩበትን በጥሰው ያለ ኮርቻ ወዲያና ወዲህ ሲጋልቡ ነበር። ነፍሳት ፊወፎች እንደገና እየመጡ ነው። ወደ ዋሻችን እየዳህን ገባን። ወዲያውኑ አውሮፕላኖቹ ባናታችን ላይ እያንዣበቡ በአፍጋጋ በር ላይና በሜዳው ላይ ቦምብ ጥሉ ጀመር። የኛ መድፎች ያሉበት ቦታም ታውቋል። በርግጥ ይመታሉ፣ ነገር ግን እስካሁን ድረስ ያለማሰለስ ኢላማቸውን እየመቱ ነበር። በመሃሉ አውሮፕላኖቹ እኛን ትተው የጓዝና ስንቅ ክፍላችንን መደብደብ ጀመሩ። እንደዚያ ሲሆን ወተን ተመለከት፣ ነገር ግን ተመልሰው ሲመጡ ወደ ዋሻችን እየዳህን ለመመለስ ዝግጁ ነበርን። ፀሐይ በዝግታ ወደ ላይ ይወጣች ነበር። ከጧቱ 3 ሰዓት ሲሆን የኛ መድፎች በተርታ የተሰለፉትን ታንኮች ወደ ምዕራብ እንዲያፈገፍጉ አስገደዷቸው። የመሃል ጦራችን ጠላትን ከመሃል ጋራው እንዲሸሽ አድርጎታል። ሆኖም ተደራቢ ረዳት ጦራቸው ተጨምሮ ከአንድ ሰዓት ኃይለኛ ውጊያ በኋላ መልቀቅ ነበረብን። ነገር ግን እስከ ጋራው ግርጌ ድረስ ብቻ ነበር። በግራ በኩል ያለው የጎጃም ጦር ደግሞ ጠላትን ብዙ መቶ ሜትሮች እንዲያፈገፍግ አድርጎ ቦታውን ተቆጣጥሮ መክቶ ይዟል። ጠላት ብዙ ወታደሮች ማምጣት ጀምሮ ስለነበር ተጨማሪ ኃይልም ይፈለግ ነበር። ተጨማሪ ኃይል ከየት ይመጣል? ዳገቱን የያዘው የደጀን ጦራችን ሜዳው ተኩስ በተኩስ ስለሆነ ለቆ መውጣት አልቻለም። ሞክረው ነበር፣ ነገር ግን በየጊዜው ወደ ኋላ መመለስ ነበረባቸው። ከቀኑ 5 ሲሆን ጣሊያኖቹ ውጊያውን ወደ ምዕራብ በኩል ወደ ተራራው ግርጌ ለመግፋት ሲሞክሩ አስተዋልኩ። እቅዳቸውን ለመረዳት ቀላል ነበር። ከሰዓት በኋላ ሲሆን ማለፊያውን ዘግተው መሸሽ እንዳንችል ለማድረግ ነው። ከዚያ ደግሞ ዙሪያውን የከበበው ጦር ከምዕራብ አቅጣጫ መጥቶ ሌሎችን እንዲቀላቀል ነው። ምንም ያህል ጉዳት ይድረስ ፊታውራሪ ዘውዱ ጎጃሞችን እንዲረዱ ታዘዙ። ከሁለት ሺህ ሰዎች ጋር በመሆን እየጋለቡ ቁልቁል ወደ ሜዳው ወረዱ። ያለ ምንም ፍራቻ በተኩሱ መሃል ወደፊት ገሰገሱ። ማዶ ሲሻገሩ ግን ግማሽ ሰዎቻቸው አልቀዋል። ብዙዎቹ ሞተዋል፣ ሌሎቹም ወደ ኋላ ተመልሰዋል። ዘውዱ ሲጋልቡት የነበረው በቅሎ በጥይት ጭንቅላቱን ተመቶ ወዲያው ሞተ። ዘውዱ በሚያጠቁበት ወቅት ደግሞ የራስ ምሩ ጠባቂ ጦር የጠላትን የምዕራብ ጎን እንዲያጠቃ ታዘዘ። የራስ ምሩ ጠባቂዎች የንጉሱ የክብር ዘበኛ አባሎች ናቸው። በአዲስ አበባ ዘመናዊ የአውሮፓ ወታደራዊ ስልጠና የተሰጣቸው ነበሩ። ወታደሮቹ በተማሩት መሰረት ምስጋና በሚገባው ሁኔታ መዋጋት ጀመሩ። የቦታውን አቀማመጥ በመጠቀም የጣሊያኖችን ሬጅመንት ማጥቃት ጀመሩ። በመጀመሪያው ድንጋጤ ጠላት የነበረበትን የመጀመሪያውን ግድብ ሲለቅ ጠቅላላ ለቆ የሚሄድ መስሎ ነበር። ከቀኑ 6 ሰዓት ሲሆን ከዋሻችን መግቢያ ቁጭ ብለን ምግብ ቢጤ ለመቅመስ እየሞከርን ነበር። ምን መሆኑን እስከምንለይ ድረስ ያለምንም ማስጠንቀቂያ ሰላይ አውሮፕላን እንደ ጭልፊት ቁልቁል ወደኛ ተወረወረ። ክንፎቹ ለጥቂት አለቱን ነክተውት ነበር። አውሮፕላኑ ተመልሶ ሲመጣ ግን ወደ ዋሻው ተመልሰን እየገባን ነበር። በዚህ ጊዜ ግን አውቶማቲክ መሳሪያ እየተኮሰብን ነበር። ብዙ ጥይቶች እየነጠሩ የዋሻውን ጣሪያ መቱት። አውሮፕላኑም ተመልሶ አልመጣም። ግን ተገኘን። እነሱም እዛ ዋሻ ውስጥ ማን እንደተደበቀ አውቀዋል። ብዙም አልቆየም፣ ምናልባትም አንድ ሰዓት ተኩል ይሆናል። እያፏጨ ቦምብ ሲወርድ መሬቱ እንደ ምድር መንቀጥቀጥ ይርድ ጀመር። በጥንቃቄ ወደ ውጭ ተመለከትኩ። ከኛ 20 ሜትር ርቀት የነበረ ዛፍ በቁሙ ተሰንጥቋል። ከስሩ ግን ከጥቂት ደቂቃዎች በፊት የሚተነፍሰው ወድቋል። ከጭንቅላቱ አገጩ ብቻ ነው ጥርስ አልባ ሆኖ አንገቱ ላይ ተንጠልጥሎ የሚታየው። የግራ እጅና የግራ እግሩ እስከ ጭኑ ድረስ የሉም። በግራ ጎን ደረቱ ተከፍቶ አንጀቱ ይታያል። የጎራዴው ግማሽ እንኳን ሳይቀር የለም። ማን እንደነበረ አውቃለሁ። ከአጭር ጊዜ በፊት በፈገግታ ተለያይተናል። እሱም ልጅሻል ነበር። ካድዋ የነጋዴ ልጅ ነው። ከልጅነት ጓደኞች አንዱ ሲሆን የደጃች አያሌው ጦር ውስጥ ተሰልፎ እያገለገለ ነበር። አውሮፕላኖቹ ግን ለትዝታ ጊዜ የሚሰጡ አልነበሩም። እንደ መጥፎ የዝናብ ነጎድጓድ እያጓሩብን የሚወረወር የእሳት ነበልባል ባይናችን እያየን መሬቱም እየተንቀጠቀጠ ጥቅጥቅ ባለ አዋራጉም ታፈን የነበረንን የጋዝ ጭምብል አድርገን ነበር፣ ግን መልሰን ማውለቅ ነበረብን። በጣም ይሞቀም ነበር። እንደገናም የጭምብሎቹ አየር መዘዋወሪያዎች በአዋራ ተደፍነው ነበር። መቼ እንደቆመም አላውቅም። ለብዙ ደቂቃዎች ፋታ አግኝተን ነበር። እንደገና ተመሳሳይ አስፈሪ ድብደባ ሲጀመር፣ ድብደባው በዋሻው ጣራ ላይና በጀርባው በኩል ነበር። አውሮፕላኖቹ እንደገና ቦምብ ለመጫን ሲመለሱ መድፈኛው እንዲደበድበን ታዞ ነበር። የነበርንበትን ቦታ አውቀዋል። ቶሎ ቶሎ አሁንም ቦምብ ሲወርድብን ጠቅላላው ዋሻ ይንቀጠቀጣል። እኔም አለቱ የተሰነጠቀ መስሎኝ ነበር። አለቱ ችሎ ይቋቋመው ይሆን ወይስ ተደርምሶ ይቀብረን ይሆን? አሰቃቂ ስሜት ነበር። ነገር ግን ያ ብቻ አልነበረም። ጠላት ጣራው ላይ መድፍ ተኩስ ጀመር። እርሳሶችም መግቢያው ላይ ይፈነዱ ጀመር። መውጫውን ለመዝጋት ነው ሐሳባቸው። ያን ቀን ዋሻውም ሆነ እኛ ራሳችን ያን ሁሉ ነገር እንዴት እንደቻልነው አይገባኝም። ድምፁን በደንብ አልሰማም ነበር። ከባድ ራስ ምታትም ተከትሎ መጣ። በቦምቡር ችብኙ የተናወጠው አንጎላችን በደንብ መስራት ያቆመ ይመስላል። ምናልባትም ትዚያ ይሆናል ከብደት የተረፍ ነው። እኔም ምንም አይነት ስሜት በጭራሽ አልነበረኝም። ኩርምትምት ብዬ ያለ ምንም መንቀሳቀስ ቁጭ አልኩ። እንደፈለገው ይሁን፣ ከዚህ ባስ አይመጣም። ሞት እረፍት ነው ብዬ አሰብኩ። ሁላችንም ብንሆን ሞትን የተመኘን መሰለኝ። ራስ ምሩ እግራቸውን አጣምረው አገጫቸውን በእጆቻቸው ደግፈው ጎላ ያሉ አይኖቻቸው አንድ ቦታ ላይ ተተክለው ቁጭ ብለዋል። ፈገግም ያሉ ይመስላል። ጨለማና ጭንቅ ያለ ነገር ቢሆንም እርጋታ ነበር። አልፎ አልፎ እግር አቀማመጣቸውን እየቀያየሩ ድምጽም ያሰሙ ነበር። የሚያስቡትን ነገር ለማወቅ አስቸጋሪ ነበር። ምናልባትም የዮሐንስን ምክር መስማታቸው ጸጽቷቸው ይሆናል። ሁላችንንም እየመሩ ወጥመድ ውስጥ እንዳስገቡን እያሰቡ ይሆን? ደጃች አያሌው ጠንካራ ከሆነው ከወገብ በላይ ሰውነታቸው ጋር በሐሳብ ተውጠው ተቀምጠዋል። የውጊያውን ሁኔታ መረጃ ለመስማት እየጠበቁ ያለ ትዕግስት ጣቶቻቸውን እያጠፉ ይዘረጉ ነበር። ረዳቶቻቸው ሳይታክቱ እየሾለኩ ይመጡና ዜና ያቀርባሉ፣ ጥያቄም ይጠየቃሉ። እንደገና ደግሞ ከደጃዝማቹ አዲስ ትዕዛዝ ይቀበላሉ። ምንም እንኳ ራሳቸው ማየት ባይችሉም የመላው ጦሩን እንቅስቃሴ የት እንዳለ እርዳታ ይፈልጉ እንደሆን መረጃ ያገኛሉ። እኔ እንደማስበው ከሆነ ራሳቸውን እንዳመማቸው ቢናገሩም ከመካከላችን እሳቸው ብቻ ነበሩ ከማሰብ ችሎታቸው ጋር የነበሩት። የንሳባት የውና ሁለት የጦር አዛዦች ደግሞ አጠገብ የተቀምጠው ሲጸልዩ ይሰሙ ነበር። ከሁሉም ቅዱሳኖች ቅዱስ ጊዮርጊስ ነበር በብዛት የሚጠራው። ቅዱስ ጊዮርጊስ የኢትዮጵያ የጦር ጠባቂ ነው። በ1888 ዓመተ ምህረት በሱ ቀን ነበር የአድዋ ጦርነት የተካሄደው። እናም በሱ እርዳታ በውጊያው ድል ተገኝቷል። አሁን ደግሞ ያንን ቀን በማስታወስ ቅዱስ ጊዮርጊስ እየተነሳ ነው። በጸሎት አሁን በተከታዮቹ ጎን እንዲቆም ጥሎ እንዳይጥላቸው እየተጠየቀ ነበር። ከቀኑ 10 ሰዓት ሲሆን አልፎ አልፎ ከተናጠል አውሮፕላኖች ከሚጣለው ቦምብ ፍንዳታ ድምጽ በስተቀር ከዋሻው ድብደባ ለአንድ ሰዓት የሚሆን ፋታ አግኝተን ነበር። አሁን ጠላት በግራ በኩል በብዙ ወታደሮች እያጠናከረ ከመሆኑ በስተቀር አሰላለፉ ያው እኩለ ቀን ላይ እንደነበረው ሆኖ እናያለን። ከፍተኛ ግፊት ቢኖርም የራስ ምሩ ጠባቂዎች ተቋቁመው ነበር። ነገር ግን ከግማሽ በላይ የሚሆኑት ስለሞቱ በቅርቡ የመጨረሻ ኃይላቸው እንደሚሟጠጥ ነው። ስለዚህ የደጃቻ ያለው ጠባቂዎች ለርዳታ መላክ ነበረባቸው። የኛ መሃል ጦር ደግሞ ወደ ምራብ በኩል ተንቀሳቅሶ ከግራ ክንፍ ካለው ጦር ጋር ጎን ለጎን ሆኖ እየተዋጋ ነው። እንደ መረጃው ከሆነ ሁሉም ወታደሮች የሚያኮራ ጀግንነት አሳይተዋል። የጠላት የቀበሮ ጉድጓዶች በተያዙበት ጊዜ ብዛት ያለው ንብረት እንደ ጠመንጃ፣ አውቶማቲክ መሳሪያና ጥይቶች ተማርከው ነበር። ችግሩ በእጅ ቦምቦቹ ምክንያት ሰዎቹ ቦታ ለመልቀቅ ይገደዱ ነበር። የእጅ ቦምቦችም ቢሆን በብዛት ተማርከው ስለነበር መልሰው ወደ ጠላት ይወረወሩ ነበር። በርግጥ የሰይጣን ሥራ ናቸው። ምክንያቱም የሚፈነዱት ጣሊያኖቹ ሲወረውሯቸው ብቻ ነበር። ከመወርወሩ በፊት ቀለበቱን መመንጨቅ እንዳለባቸው ኢትዮጵያውያኑ ገና አልደረሱበትም ነበር። በወንዙ በኩል የነበሩ ሰዎች ከሚታመን መጠን በላይ እንደሞቱም ተነገረን። እኔም ወደ ጫካው ዞር ብዬ ከተመለከትኩ በኋላ ብዙ ሰው ስለመሞቱ ምንም ጥርጣሬ አልነበረኝም። ያን ቀን ጠዋት ለምለምና አረንጓዴ የነበረው ጫካ የተሰባበሩ ግንዶች ብቻ ቀርተውበት ይታያል። በ11 ሰዓት እየዳህን መውጣት ነበረብን። አሰቃቂው ድብደባ እንደገና ጀምሯል። በ12 ሰዓት በቀኝ ክንፍ ያለው የኛ ጦር ረጅም ጊዜ መክቶ መቆየት እንደማይችል የሚገልጽ መልእክት ደረሰን። ጣሊያኖች ከነበራቸው ኃይል በ10 እጥፍ ጨምረው እያጠቁ ነው። ደጃዝማች እንዳሉት አሁን መውጫ መግቢያውን ሊዘጉት ነው። ለእርዳታ የሚላክ የደጀን ጦር የለም። ስለዚህ በመሃል የተሰለፉት ፊታውራሪ ዘውዱና ሙላው ቦታቸውን ለቀው የቀኝ ክንፉን እንዲያግዙ ታዘዙ። ወደ ኋላ ለማፈግፈግ እንዲረዳ እስኪጨልም ድረስ መክቶ መያዝ አስፈላጊ ነበር። ዙሪያውን ከበባ ለማድረግ የሞከረው የጣሊያን ጦር ወሬው የለም። የት ቦታ እንደሆነም ማንም አያውቅም። ፊት ለፊት እናገኛቸው ይሆን ወይስ ከነሱ መራቅ እንችላለን? አውሮፕላኖች እንደ ጉር በአየር ላይ እያንዣበቡ ባሉበት ሰዓት ወጥቶ ለመሄድ መሞከር የማይታሰብ ነው። ጨለማ እስኪገባ የቀኝ ክፉ ያለበትን ቦታ ተከላክሎ ይጠብቅ ይሆን? እንደኔ ከሆነ ያን ቀን ፀሐይዋ እንደዚህ ተዝናንታ ዝግ ብላ ወርዳ አታውቅም። ሌላ ጊዜ አጭር የነበረው የቀን ብርሃን ለዕድሜ ልክ ረጅም መሰለ። አውሮፕላኖችም ቢሆን ሲመሽ ጨለማው ሳይገባ ወደ ቤታቸው መሄድ ያለባቸው መሆኑን የዘነጉት ይመስላሉ። ቢሆንም ሁሉም ቀን ማቆሚያ እንዳለው ሁሉ ይህ ቀንም አቆመ። ወደ ኋላ የማፈግፈግ ትዕዛዝ ሲሰጥ ገና መጨለም አልጀመረም። መድፎቹ ከሌላ ጊዜ በላይ እንደነጎድጓድ ይጮሃሉ። የጣሊያን ባውዛ መብራቶችም ስራቸውን ጀምረዋል። ያ ሁሉ መድፍ እየተተኮሰ ከዋሻው ሾልከን ወጣን። ጋራውን ቁልቁል ወርደን ሜዳው ላይ ወደሚጠብቁን ፈረሶቻችን ሄድ። ቃኝ ጦር ፊት ለፊት ተልኮ ስለነበር እነሱን መከተል ጀመር። ጨረቃዋ ጥርት ባለው ሰማይ ላይ ታበራለች። ሁሉም ነገር ሰላም የሚያበስር ይመስላል። እኛም ግልቢያችንን ቀጠል። ከኋላችን የሚጮኸው የመድፍ ድምፅ ብቻ የቀኑን ውሎ ያስታውሰን ነበር። ወዲያውኑ ወታደሮች እየሮጡ እኛን ማለፍ ጀመሩ። ማንም ሰው ሊያስቆማቸው አይችልም ነበር። ሁሉም ወደ ማረፊያ ቦታቸው ነበር የሚሮጡት። ቀን መክተው በመዋላቸው ረክተዋል፣ ደግሞም ደክመዋል። ከምሽቱ አንድ ሰዓት ተኩል ሲሆን ትልቅ ዋሻ ያለበት ቦታ አደረስ ተቀመጥ። ግን በሐሳብ ተውጠናል። በየቦታው ጩኸትና ትዕዛዝ ነው የሚሰማው። ጫን የማፈግፈጉ ትዕዛዝ ጭንቀት ፈጥሯል። ሁሉም የሚሮጠው የሚይዘውን ይዞ ወደ ቤቱ ለመሄድ ነው። ለነሱ ጦርነቱ አብቅቷል። ሙሉ ቀን በዋለው ውጊያ ጠላት አላፈገፈገምና ባለድል የሆነ ይመስላል። በሚመጡት ቀናት ከእንደዚህ አይነት አስደንጋጭና አስከፊ ሁኔታ ለማምለጥ ወታደሮቹ ከማድረግ የሚቆጠቡት ነገር የለም። ወደ ደቡብ የሚጎርፈውን ሰው ለማስቆም የተደረገ ሙከራ ሁሉ አልሰራም። መንገደኛውን ለመመለስ የተላኩ ወታደሮች ችግር ላይ ወደቁ። እንዲያውም ሁለቱ በጥይት ተመተው ወደቁ። በብዛት ለሚጎርፈው ሰው መንገድ መልቀቅ ነበረባቸው። ሴቶቹ የባሱ ነበሩ። ሩብላ የሚባል ነገርና ጥልያን የሚባል ነገር የሚበቃቸውን አይተዋል። እነሱ በረሃ ሲጓዝ ውሃ ያለበት ቦታ እንደሚጠራው መንገደኛ ቤታቸው ጠርቷቸዋል። ሁለቱ የጦር አዛዦች አማራጭ አልነበራቸውም። ወታደሮቻቸውን ካልተከተሉ ሁለት ሰዓታት በማይሞላ ጊዜ 10 ከማይሞሉ ታማኝ አሽከሮቻቸው ጋር ብቻቸውን ወደ ኋላ እንደሚቀሩ ነው። ያን ቀን ማምሻውን ደጃዝማች አያሌው ራስ ምሩም ሳይደርሳቸው አይቀርም ከንጉሱ የተላከ ደብዳቤ ይደርሳቸዋል። በደብዳቤውም ጣሊያኖች በሚቀጥሉት ቀናት ትልቅና መጠነ ስፋት ያለው ጥቃት ለማድረግ እያሰቡ መሆኑን ይገልጻል። አያሌው ያሰቡት እንዲህ አይነቱን ጥቃት ለመቋቋም አስቸጋሪ ስለሆነ የሰው ሕይወት በከንቱ ከመጠፋ ወደ ኋላ ወደ ተከዜ ወንዝ እንመለስ ነበር። ደብዳቤው ደግሞ የተጻፈው ከአንድ ሳምንት በፊት በደሴ ከተማ ስለነበር ጉዳዩ ግልጽ ሆነ። በየካቲት 23 በሰለክላካ በተካሄደው ውጊያ ኢትዮጵያውያን ተሸንፈዋል ወይ? የዚህ ጥያቄው መልስ ሁለት ነው። ሽንፈት ነውም አይደለምም ነው። እስኪ ጨልም ድረስ ጣሊያኖቹ መግፋትና አዲስ ቦታ መያዝ አልቻሉም ነበር። ስለዚህ እቅዳቸውን አላሟሉም ነበር። ምንም እንኳ የመሳሪያ ጥራትና የአደረጃጀት ልዩነትን ሳይጨምር በቁጥር ከኢትዮጵያውያን ቢበልጡም የደጃዝማች አያሌውና የራስ ምሩ ጦር ተጣምሮ ከአስር ሺህ አይበልጥም ነበር። የተረፈው ጦር ወይም ሸሽቷል፣ አለበለዚያም በአውሮፕላን ድብደባ ምክንያት በውጊያው ሳይደባለቅ ቀርቷል። እነዚህን ያልተደባለቁትን በጠዋት ማሰባሰብ ቢቻል ኖሮ ጣሊያኖቹ እስከ 20 ሺህ የሚደርስ ወታደር ይጋፈጣቸው ነበር። ነገር ግን ኢትዮጵያውያን ደግሞ የመድፉን አውቶማቲክ መሳሪያውን የእጅ ቦምቡን ከሁሉም በላይ የአየር ድብደባውን ተቋቁመው ለሁለት ሶስት ቀን መቆየት ይችሉ ነበር? በፍጹም የማይቻል ነገር ነው። የእጅ ቦምቦች የሙሶሎኒ ወንበዴዎች ተብለው ይጠሩ ነበር። እናም በኢትዮጵያውያን ላይ ትልቅ ሽብር ነበር የፈጠሩት። በዛው ልክ ደግሞ የነሱ ጎራዴ ጣሊያኖቹ ላይ ተመሳሳይ ሽብር ይፈጥር ነበር። በተጨማሪም ወታደሮቹ የነበራቸው የውጊያ ፍላጎት የተዳከመ ነበር። ምክንያቱም ላንድወር ያለምንም ነገር ዝም ብለው መቀመጣቸውና በተከታታይ ከመደረገው ያየር ድብደባ ተጨማሪም ጣሊያኖቹ በአውሮፕላን በሚበትኑት ፕሮፓጋንዳ ወረቀቶች ጭምር ነው። በእኛ በኩል የደረሰውን ጉዳት ለመናገር አስቸጋሪ ነበር። የሞቱና የቆሰሉ ቁጥር 3000 ሊደርስ ይችላል። በጣም የተጎዳውም ደግሞ የራስ ምሩ ጠባቂ ክፍል ከ500 ውስጥ ከ200 በላይ የሆኑት ብቻ ነበር የተረፉት። በጣሊያኖቹ በኩል የደረሰው ጉዳት ደግሞ በራሳቸው ዘገባ መሰረት 9 መኮንኖች፣ 950 ነጭ ወታደሮችና 250 አስካሪሶች ነበር። የቆሰሉትን ቁጥር ግን ማግኘት አልቻልኩም። ቢያንስ ወደ 1000 ይጠጋ ነበር። በየካቲት 22 እና 23 በተደረገው ጥቃት ስለ ጣሊያኖች ቁጥር ከጣሊያኖች ያገኘሁት መረጃ በቀላሉ ይህን ይመስል ነበር። ጦሩ የሁለተኛውና የአራተኛውን ኮር የያዘ ነበር። መሳሪያ 40 በፍጥነት የሚተኩሱ መድፎች ከ50 ሺህ እርሳሶች ጋራ፣ 25 ሺህ ጠመንጃና አውቶማቲክ መሳሪያዎች ከ12 ሚሊዮን ጥይቶች ጋራ፣ 200 ሺህ የእጅ ቦምቦች፣ 330 የጭነት መኪኖችን ያካተተ ነበር። ከዚህ በተጨማሪ ደግሞ 200 ሺህ የሚሆን የአሸዋ ከረጢት፣ 300 ሺህ ኪሎ ጥምዝ ባለሾው ሽቦ፣ 25 ሺህ አካፋዎች፣ 15 ሺህ መጥረቢያዎች፣ 60 ሺህ ኪሎ ዲማሚት ከ80 ሬዲዮኖች ጋር ነበራቸው። የደጃዝማች አያሌው መድፎች 60 ጊዜ ከተኮሱ በኋላ እኩለ ቀን ላይ ድምጻቸው ጠፍቷል። የአየር ድብደባው የመድፎቹን ተሸካሚ ተሽከርካሪዎቻቸውን ሰብሮታል። ያንደኛው አንዱን ሲሆን የሌላኛውን ሁለቱንም ነበር። መድፎቹ ማራኪዎቻቸውን ለ40 ዓመት በታማኝነት ካገለገሉ በኋላ ጣሊያኖቹ የመድፎቹን ከሃዲነት ያን ቀን በመበቀል ለዕድሜ ልክ ጸጥ እንዲሉ አርገዋቸዋል። የመድፎቹ ስባሪ ተይዞ ከኛ ጋር እንዲጓዝ ተደርጓል። ምክንያቱ አልገባኝም። ምዕራፍ 18 ማፈግፈጉ ተጀመረ። የኛን ወደ ኋላ መመለስ ቆርጦ ለማስቀረት ከመረብ ተነስተው ስለሚመጣው የጣሊያን ሜካናይዝድ ክፍል ምንም አይነት መረጃ አልደረሰንም። መልካ ምድሩ እንዳስቸገራቸውም አላወቅንም። መንገድ ለመጥረግም 1200 ነጭ መንገድ ሰሪዎች ይዘው ነበር። በመንገዱ ምክንያት አንድ ሙሉ ቀን ሳይንቀሳቀሱ ውለዋል። እኛም ያሉበት አካባቢ እንዳስላሴ ሊሆን ስለሚችል ደህንነት ያለው መንገድ በደቡብ ባዲረሲ በኩል መሆን አለበት ብለን ወሰን። መንገዱ ጠባብ ነበር። አስቸጋሪ ቁልቁለቶችም ነበሩት። ቢሆንም ግን ጠላት እኛን ለመከተል አስቸጋሪ ይሆንበታል። የጭነት ከብቶች እጥረት ጉዟችንን አዘገየው። በመጨረሻዎቹ 2 ቀናት የአየር ቦምብ ድብደባ ከጠበቅነው በላይ ብዙ ሞቱብን። የሕክምና ቡድኑ ከነበረው 9 አህዮች 4 ብቻ ነበር የተረፉት። በደጃዝማቹ ጥረት ችግሩ ወዲያውኑ በቀላሉ እንዲስተካከል ሆነ። ማንኛውም ትርፍ ዕቃ ወይም ንብረት እንዲቀር ተወሰነ። እኔ ራሴ ከነበረኝ ንብረት ከጦር ምርኮ በገንዘብ የገዛዋቸው ታይፕ መጻፊያና የሙዚቃ ማጫወቻ ፎኖግራፌን መተው ነበረብኝ። የቆዩ ሞዴል ጠመንጃዎች ጥይቶች በሙሉ በሚስጥር መሬት ውስጥ እንዲደበቁ ተደረገ። የአካባቢው ገበሬዎች የተደበቀውን ንብረት ምናልባት አግኝተው ተከፋፍለውት ይሆናል። ጣሊያኖቹ ግን አላገኟቸውም። በ3 ሰዓት ኮርቻችንን ጫን። አይን ማየት እስከሚችለው ድረስም ከፊትና ከኋላችን ሰዎችና ከብቶች በመስመር ይጓዙ ነበር። ብዙዎቹ ወታደሮች በውጊያው ያልተካፈሉ መሆናቸውን በቀላሉ ማየት እንችል ነበር። በደንብ ያረፉና ደህና ናቸው። የተዝናኑ ይመስላሉ። ዝናራቸው ሙሉ ነው። ጠመንጃቸውም አዲስና እንደ ተወለወለ ነው። ጓደኞቻቸው ከጉልበተኛ ጠላት ጋር ኃይለኛ ውጊያ ሲያደርጉ የት ነበሩ? ይህ በማያቋርጥ ሰልፍ የሚጓዘው ሰው በሙሉ ከሽንፈት የተረፈ ጦር ነው ብሎ ተመልካች ያስብ ይሆን? አይደለም። በአስር ሺህ የሚቆጠሩ አባት አገራቸው የጣለባቸውን እምነት የከዱ ወታደሮች ነበሩ። ጉልበታቸው ሳይደክም የታጠቁትን ጥይት ሳይጠቀሙ ያስቡ የነበረው እስካሁን ድረስ ካልተሸነፈ ጠላት ፊት ሸሽቶ መሄድ ብቻ ነበር። ማንም ያዘነ አይመስልም። ማንም ቢሆን ይህ ወደ ኋላ ማፈግፈግ ወይም መሸሽ ለኢትዮጵያና ለሕዝቦቿ ምን ማለት እንደሆነ ያስተዋለ የለም። ይዘፍናሉ፣ ይቀላለዳሉ፣ ወሬ ያወሩ ስላመለጡ ብቻ እርስ በርሳቸው እንኳን አወጣህ ይባባላሉ። አልፎ አልፎ እነዚያ ውጊያው ላይ የነበሩ ሰዎች ስላደረጉት ነገር ወይም ጓደኞቻቸው ስላደረጉት ነገር ይፎክራሉ፣ ጉራም ይነዛሉ። ታውቃለህ፣ ጣሊያኖች ተጋድመው ከመሸጉበት ጉድጓድ ላይ ለማጥቃት ከመጀመሪያዎቹ አንዱ እንደሆንኩ አንድ ሰላቶ የሙሶሎኒ ቦምብ ወረወረብኝ። ከነዚያ ቀይ ኳሶች አንዱን ሲወራ ሰምታችሁ ይሆናል። ጎንበስ ብዬ በላዬ አልፎ እንዲሄድ አደረግኩት። ዘልዬ የዚያን የተረገመ አንገት ቀላሁት። ደሙን ከጎራዴ መጥረጌ ነው እንጂ ታዩት ነበር። ካላመናችሁ ጓዴን በቀለን ጠይቁ። አስቡት ብቻ የጣሊያን አንገቱ ሲቆረጥ ሁልጊዜ ማማሚያ ብሎ ይጮኋል። ሳቅና እንኳን ደስ ያለህ። ለመረዳት እንኳ የማያስቸግር የአእምሮ ለውጥ በእነዚህ ሰዎች ላይ ሰፍኗል። ግዴታቸውን ባይፈጽሙ እንኳ እንዲያው አጠገብ በሆኑም ይበቃ ነበር። አሁን ሁሉም ነገር አልቆለታል። የነበረባቸው ሸክም ተነስቷልና እድለኞች ነን ብለውም ያስባሉ። እውነቱ ቢነገር እኛም ብንሆን በእንደዚህ አይነቱ አእምሮ አስተሳሰብ ተለክፈናል። በአብዛኞቹ ሌሊቶች መድፎች ሲተኮስ የተተኮሰው እርሳስ ተራራው ላይ ሲያርፍ እንሰማለን። ብርሃን የሚያበሩ ምልክቶች በአድማሱ ላይ በተከታታይ ይበራሉ። የአፍጋጋ ማለፊያ በር እስካሁን ክፍት ነው። ወታደሮች የቆሰሉትን ይዘው ይመጣሉ። ሌሎች ደግሞ በጨረቃ ብርሃን ተመልሰው የሞቱትን ይቀብራሉ። ከአክሱም የሚመጣ መንገድ እኛ ካለንበት 2 ኪሎ ሜትር ርቀት ነው ያለው። ነገር ግን የእኛን መመለስ ለመቁረጥ በተዘጋጁ የጣሊያን ወታደሮች የተሞላ ነው። ወደ 1000 የሚሆኑ የእኛ ወታደሮች ተሰብስበው ከ30 አውቶማቲክ መሳሪያ ጋር ቀድመው ተላኩ። አጋጣሚ ሆኖ ፍራቻችን ትክክል አልነበረም። ሁሉም ነገር ጸጥ ያለ ነበር። ያ ሁሉ ሰው እያለፈ እኛም ለብዙ ሰዓታት ተኛን። ፀሐይ ከመውጣቷ በፊት አንድ ቦታ ደረስ። ደጃዝማች እዚህ ቦታ ዋሻ እንዳለ ያውቃሉ። ስለ ዋሻው አንድ ገበሬ ሲጠየቅ ስለዚህ ነገር የማውቀው የለም ብሎ መለሰ። ነገር ግን ባነጋገሩና ለኛ ጥሩ አመለካከት ስላልነበረው እውነቱን እንዳልተናገረ ግልጽ ነበር። በቀላሉ ምንም አይነት የሚጠቅም መረጃ መስጠት አልፈለገም። ስለዚህ ለማናገር ከበድ ያለ ዘዴ መጠቀም ነበረብን። ተያዘና በሽጉጥ አስፈራራ ነው። በእግሮቹ መሃል ሲተኮስበት የምር መሆኑ ገባው። ከሁለት ደቂቃ በኋላም በሸለቆ ገደል በኩል ባለ ጠባብ መንገድ ተጉዘን ሰፊ የሆነ 300 ሰዎች መያዝ የሚችል ዋሻ ያለበት ቦታ ደረስን። ከድንገተኛ ጥቃት ራሳችንን ለመጠበቅ ወደ 1000 የሚሆኑ ወታደሮች ከዋሻው በላይ ባለ ቦታ ላይ እንዲጠብቁ ተደረገ። ግን ራሳቸውን በድንጋዮች ጀርባና በቁጥቋጦዎች መሃል መደበቅ ነበረባቸው። ወሻው ግን ባንድ በኩል ክፍት ስለነበር በችኮላ መጠለያ የሚሆን ግንብ ተሰራ። የመጨረሻ ረድፍ ድንጋዮችን እየደረደር ነበር ለክ አውሮፕላኖቹ መጥተው የተለመደውን ስራቸውን ሲጀምሩ። በሺ ኪሎዎች የሚቆጠሩ የብረት ቁራጮችና ዲናሚት ያደረህራሄ በመስመር በሚጓዘው መንገደኛ ላይ ያወርዱ ነበር። ሰዎች ከአውሮፕላኖቹ ጋር ድብብቆሽ ሰልችቷቸዋል፣ ደንዝዘዋልም። ምንም የተለየ ነገር አላደረጉም። ወደ የቤታቸው መንገድ ስለጀመሩ እነዚህ የሰማይ ላይ አውሬዎች እንደፈለጉ ያድርጉ። ያንድ ሰው ቀኑ ካልደረሰ አልደረሰም ማለት ነው። ቀኑ ደርሶ ከሆነ ደግሞ መሮጥና መደበቁ ዋጋ የለውም። አሁን ያለው አማራጭ በሚቻለው ፍጥነት ወደፊት ቀጥ ብሎ መጓዝ ብቻ ነው። ወደፊት ወደ ሰላማዊ ጎጆ ቤት። ጦርነቱ ካለፈ በኋላ አንድ ኢጣሊያን የአየር ኃይል መኮንን ጋር ተገናኝቼ ነበር። መኮንኑ ያን ቀንና ተከዜን ስናቋርጥ በቦታው የነበረ ነው። እንደሱ አባባል ምንም ሳያስቀሩ ሁሉንም እንዲደመስሱ ትዕዛዝ ተሰጥቷቸው ነበር። ለነዚህ ያልሰለጠኑ ሰዎች ምንም አይነት ምህረት እንዳይደረግ። ስለዚህ መኮንኖቹ ኃላፊነታቸውን ለመወጣት በሙሉ ስሜት ነበር የወጡት። የሙሶሎኒን ኃይል ለመቃወም የደፈሩ ሰዎች የሙሶሎኒን ከባድ እጅ መቅመስ ነበረባቸው። ነገር ግን በእነዚህ ኃይለኛ ቦምቦች ምክንያት የሚደርሰውን ጥፋት፣ በተለይ ምንም መከላከያ በሌላቸው ሰዎች ላይ የደረሰውን የብዙሃን ሕይወት መጥፋት ሲመለከቱ በሚቀፍ ስሜት ከመጀመሪያው ተውጠው ነበር። መኮንኑም እኔም ራሴ አቁሙ አሁንስ ይበቃል ብዬ ጮኬ ነበር አለ። ነገር ግን ትዕዛዝ ነው፣ መፈጸም ነበረበት። እነዚህ ምስኪን ሰዎች እንዲያው ለመሮጥ ወይም ለመደበቅ ቢሞክሩ ምን ነበረበት? ነገር ግን ዝም ብለው መንገዳቸውን ቀጠሉ። እንደ ታዛዥ ልጅም ራሳቸውን ለመጣባቸው ነገር ሁሉ ሰጡ። ብዙ ቦምቦች ከመንገዱ ዳር ራቅ ብለው መውደቃቸው በአብራሪዎቹ የሰብአዊነት ስሜት ምክንያት ይሆን? ኢትዮጵያውያን ቦምቦቹን አርቆ ስላስጣለላቸው ቅዱስ ጊዮርጊስን አመሰገኑ። እኔ ግን ያመንኩት የምህረት አምላክ ምህረት የሚያሳዩትን ይክሳል ብዬ ነው። ያን ቀን ዘግየት ብሎ አብራሪዎቹ የእሳት ቦምቦች በመጣል ራሳቸውን ስላረኩ በመንገዱ ዙሪያ የነበረው ሳር ለብዙ ኪሎ ሜትሮች ርቀት በእሳት ይነድ ነበር። ለከብቶቹ የሚሆን ግጦሽ ስለሌለ ወታደሮቹ መንገዳቸውን ያለማቋረጥ ዝም ብለው ለመቀጠል ተገደዋል። በተጨማሪም ለመከላከል የነበረውን ስሜትና ችሎታንም ቀንሶታል። ከጧቱ 4 ሰዓት ሲሆን ትንፋሹ ቁርጥ ቁርጥ እያለ አንድ ወታደር ሲሮጥ መጣና ጣሊያኖቹ ለማጥቃት መንገድ ላይ መሆናቸውን ተናገረ። ጣሊያኖቹ በመኪናዎች ላይ ነው የነበሩት፣ ምክንያቱም ስፋት ያለው የአዋራ ጉም በፍጥነት ሲጓዝ ታይቷል። ጭንቀት ተፈጠረ። ሁሉም ወደ ውጪ ሮጥ ጀመር። ማንም ሰው ዋሻ ውስጥ እንደሆነ መያዝ አልፈለገም። ነገር ግን ወዴት ወይም በየት አቅጣጫ ነው የሚኬደው? በጠባቡ መንገድ በአንድ ጎኑ 100 ሜትር ከፍታ ያለው ገደል፣ በሌላ ጎኑ ደግሞ ተመሳሳይ ቀጥ ያለ ገደል ባለበት 100 የሚሆኑ የተደናገጡ እርስ በራሳቸው የሚጮሁ ሰዎች ቆመዋል። እጃቸውን ያወዛውዛሉ። እየተገፋፉ ይጨናነቁ ነበር። ሁሉም ሐሳብና ምክር ሰጪ ነበር፣ ግን የሚረባ አልነበረም። እንግዲህ አውሮፕላኖቹ ቢኖሩም ራሳችን ወደ ሜዳው ወጥተን ጠላትን በመቋቋም የቀረውን ጦር ማዳን እንችል ይሆን? ወይስ በነበልባሉና በሚነደው እሳት መካከል እየተሳብ ቁልቁል ሄደን ከሸለቆው ስር ደርሰን ተከዜን እንሻገር? ሌላ አማራጭ በፍጹም አልነበረም። የሰማንያ ዓመት ሽማግሌው ፊታውራሪ አሉላ ጎራዳቸውን መዘው ዘራፋዷ ትዚ በልሃዷ እያሉ ጮሁ። ትውልድ ቦታቸውን ትተው የመጡት በዚህ በተቀደሰ ጦርነት ተካፍለው በመሞት ገነት ለመግባት ነው። ትናንትናም ቢሆን አፍጋጋ ላይ ፊት መስመር ሆነው ተዋግተው ነበር። ነገር ግን ሞት ሊወስዳቸው የተጸየፈ ይመስላል። ዛሬ ቀናቸው ደርሷል። አብራዋቸው የሚዋጉ 100 ሰዎች ቢያገኙ ደጃዝማች እና ራስ እምሩ በደህና እስከሚያመልጡ ጠላትን ወጥረው መያዝ ይችላሉ። ሽማግሌው ኮስተር ያለ ቁም ነገር ነው የሚናገሩት። በስሜት ሰውነታቸው ሲንቀጠቀጥ ምራቃቸውን በጺማቸው ላይ ይፈናጠር ነበር። ነገር ግን በጣም እየከፋቸውና እያዘኑ በጩኸት እንዲቀመጡ ሆነ። ሐሳባቸው ተቀባይ አላገኘም። በመጨረሻም ጠባቂ ዘቦች ጣሊያኖችን ለመከላከል ሲሞክሩ የጦር አዛዦችና እኛ ከስራችን ባለው ሸለቆ አድርገን ወደ ተከዜ ለመሸሽ እንድንሞክር ተወሰነ። ስለዚህ ምክር ዶክተሩ ምንድነው ያሰበው? አዎ በርግጥ። ነገር ግን መጀመሪያ ጣሊያኖቹ እኛን ሊያጠቁ እንደመጡ ማረጋገጥ የለብንም ወይ? እንደዛም ሆኖ ሾልኮ ለመሄድ በቂ ጊዜ አለን? ገና ተናግሬ ሳልጨርስ አሳሽ ወይም ቃኝ አውሮፕላን ቀጥታ በሸለቆ በላይ መጣ። በዚህ ግርግር መሃል ሰዎች ወደ ዋሻው መግባትና መውጣት ሲጀምሩ ታየንና ያነጣጥሮ ተኳሽ ኢላማ ሆን። ጥይቶቹ አለቶች ላይ በሚያሰቅቅ ድምጽ ይነጥራሉ። ሁላችንም አንዱ ባንዱ ላይ እየተደራረብ መሬት ላይ ተነጠፍ። ተነስተንም ሮጥ ወደ ዋሻው ለመግባት ከፊት ለፊታችን የዋሻ መግቢያ መንገዱን የዘጉ ሰዎች እስኪለቁ ድረስ በዛው ሁኔታ መቆየት ነበር። የሚገርም ሁኔታ ነበር። እንድትል ሆኖ የገደሉ ግድግዳ ስለሚሸፈነን አውሮፕላኑ በተመላለሰ ቁጥር አንታይም ነበር። ስለዚህ ጉዳዩ ወደ ዋሻው መግባት መቻል ነው። ሁሉም ገብቶ ሲያበቃ ሁለት ሰዎች ብቻ ቆስለው ተገኙ። አውሮፕላኑም ያየውን ሪፖርት ለማድረግ ተመልሶ ጠፋ። የኔ ሐሳብ ተሰሚነት አገኘና አንድ መኮንን ተልኮ ከአንድ ሰዓት በኋላ ተመልሶ መጣ። ምንም አይነት የጠላት ጦር አላየም። በግርግሩ ንብረታችንን ለመዝረፍ አስበው ይህን ውሸት ወሬ ያስወሩት ለካስ ገበሬዎች ናቸው። ጠቅላላ ፕሮግራማችን በዚህ ተጠናቀቀ። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ። Thank you.